تفلولت پروگرامچن اهون ای جمرال የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ራሱን ለህዝብ ይፋ ያደረገበትን 44ኛ ዓመት ለመዘከር ከኒያል ጆች ጋር በሚል ርዕስ በፋሲካ መለሰ የተደረሰውን መጽሐፍ መተረክ ጀምረናል። ይህ መጽሐፍ የሚያተኩረው በኢሃፓ የወጣት ክንፍ ኢሃወሊ ድርጅታዊ አሰራርና በኋላም በፋሽስታዊው ደርግ የደረሰበት አሰቃቂ እርምጃ ላይ ነው። ክፍል ሁለትን አቅርበን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ባሩድ ሰልቆ ተቃታ ቃታ ፈንክቆ ከርጭት ርጭት ተኩሶ ከስንታክ ትንታል ወጥሶ የዋይታ የሪታይም ባውዱ የየየየሎሄ ዮዮ ዓለም የግፍጌቱ የሰቆቃም ምሽሙሹን የኮሶሬ ትድፍድፉን እንትፍ ብላ እንደምለሁላይ እጅ ባካይ ዓለም ዘላለም ትግል ህይወቴ ሞቴ ትግል ሞቴ ህይወቴ ትግል ብሎ ይሃፓ የላባደር ፓርቲ አደባባይ ወጣበት ለወዳጅም ለጠላት ለዘመድም ለባድ ለትልቁም ለትንሹም ሆለ ጭቆን የጮኸበት ቼ ለመዝሙሩ ያዘመበት የመስራች ያገኘበት እነሆ ዛሬ
44 ዓመት
ያፓ አገር ቀይ በቀይ ደምቆ ካድማ ሳድማ ሳሸብርቆ ዛር ቀጠሉ ተሽቆጥቁጦ ምድር ሰማዩ አጊጦ በያፓ ያመጽ ግርማ የግፉሃን የደማርማ ያገር ወንድ ያገር ፍት ያገር እናት ያገር አባት ያገር አጎት ያገር አክስት በቀይ አለይ ተከሽኖ ባመጽ መዝሙር ተጀንኖ ባሻፈረኝ ቀረቷቸው በቶንም አንደበታቸው ኢትዮጵያችን ወት ለብሳ መንደራችን ሳትልሳ ተወጥራ ተሰልቃ እንደ ዝር ተሸራ ተሰቃ ያረም ከረጨ ዘፈነች ተገዘመችበት እየተውገረገረች እየተምዘገዘገች እየተደገደገች እየተረመረመች ትግል ያማተችበት አዎ ተደራጅቶ መታገልን ተደራጅቶ መታጠቅን ታጥቆ መቆራቆትን ሰይፍ ጥሎ መሞትን በሞት ሕይወትን ማግኘትን አርነትን ነፃነት ድልን መቀዳጀትን አውቅያለሁ ወቁበት አጥኛለሁ አጥኑበት ተምሬያለሁ ተማሩበት እያለን ለአርሶ አደሩ ቤዛ ሊሆን መሪው ሊሆን ተክሉ ሊሆን ለጭቁኖ የተለም ሊሆን ጋሻ ሊሆን ደጀም ሊሆን በባደጉ ጀግና ሲድህ ከርሞ ተበራቶ አገር አቀፍ ተልኮውን ፕሮግራሙን ረጭቶ ራሱን ይፋ ያወጣበት ራሱን አያወጀበት ፋሽስቶችን እንደ ድንገት ባንዳዎችን እንደ ቅጥመት ሳያስቡት ሳልሙት ስቅቅ ያረገበት በሰራ ከላታቸው ሽብር የለቀቀበት ለጭቁኖች ለምዝብሮች ባለኝታነት የቆመበት የአዲስ ስርዓት አዲስ ተስፋን በውል ቦግ ያሳየበት እነሆ ዛሬ
44 ዓመት
አዎ ያፓ ያፓ የእድሜ ደቂቅ የገቢር የትግል ልሂቅ የእኛም ፈትሳ የአገር ሙታ የእድሜ ጨቅላ የአገር ሾላ ባለፉት ሶስት አመታት ውስጥ ቅራኔዎቹን እየሳለ ሳንጃውን እየወረደ ጦር ዝናሩን እያሾለ ታጋይ ነውና ታግሎ የትግሉን ዘር እየዘራ ፋኖ ነውና ፋልሎ ያመሽብሩን እያደራ ጭቁኖችን አሰባስቦ ብሔራትን አቀራርቦ በራሳቸው እንዲመኩ በክንዳቸው እንዲያመልኩ ግንባር ቀደም የቀደመበት ሰማዕትነት ሳይሆን መስዋዕትነት የከፈለበት ለዘመናትም ጉርጉሮ ለሺህ ዓመታት ያመጽ መንፈስ ለጓዳ ጓዳ ጉምጉምታ ለቡግ ድርግም መሞቀት አዲስ ቦይ የቀደደበት ቀይ ችቦ ያበራበት ቀይ የነሳ ለባሰሜ ላዛውንቱ ለረካማው ለማስኬቱ የተስፋ ድምፅ የረጨበት ጉልበታቸው እንዲጠና አንጀታቸው እንዲጽነና የድል ቀን የገፋበት ብስራት ያበሰረበት ያነ ሀሴ 26 ይኸው ዛሬ
44 ዓመት
Thank you. ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ከኛ ልጆች ጋር እውነተኛ ታሪክ በፋሲካ መለሰ ሚያዚያ 2008 ዓመተ ምህረት አዲስ አበባ መታሰቢያነቱ ለባለ ታሪኮቹ ለኛ ልጆችና ለውድናቴ ለወይዘሮ ተዘራ ወርቅ ደምሴ ክፍል 2 በቀጠሯችን መሰረት እንደገና ተገናኘን። በዘዴ ወደ አባቱ ታሪክም ላምጣው ብዬ ለዚያ የሚሆኑ ጥያቄዎች ተዘጋጅቼ ነበር። ልጅ ሆነህ ምን መሆን ነበር የምትፈልገው? በጣም ልጅ ሆኜ መሆን የምፈልገው ምን እንደነበር ትዝ አይለኝም። በእኛ ጊዜ የተለመደው አውሮፕላን ነጂና ዶክተር ስለነበር ከሁለት አንዱ ሊሆን ይችላል። ትንሽ ካደግኩ በኋላ ግን አስተማሪ መሆን ነበር የምፈልገው። መምህራኖቼ መስሉኛል ሙያውን እንድወድ ያደረጉኝ። እናቴ ምንም ብሆን ግድ አልነበራትም። ዝም ብለህ ተማር ነው የምትለኝ። ከተማርክ አውሮፕላን ባትነዳም ጠጋኝ ትሆናለህ፣ ንጉሥም ባትሆን ሚኒስትር ትሆናለህ፣ ዳይሬክተር ባትሆንም አስተማሪ ትሆናለህ ነበር የምትለኝ። አባቴ ደግሞ ነጋዴ እንድሆንለት ነበር። ተስፋ ቆርጦቶ ሱቅ ውስጥ ቁም ከሚሉኝ እሳት ላይ ቁም ቢሉኝ ይሻለኛል። ነጋዴነት ማለት ሱቅ ውስጥ መቆም ብቻ ነበር የሚመስለኝ። በአንድ ወቅት ከአባቴ ጋር ብቻችንን አብረን ኖረናል። ከትምህርት ቤት ስወጣ የአባቴ ግሮሰሪ እሄዳለሁ። የቤት ስራዬን እየሰራሁ ቆያለሁ። ሲመሽ ሂሳብ አስበን በር ዘግተን ወደ መኖሪያ ቤት አብረን እንሄዳለን። ገንዘቡን ቁጠር ይለኛል። እቆጥራለሁ። ይሄን ያህሉን ለብቻ አስቀምጥ ይለኛል። አስቀምጣለሁ። ግን ስቆጥር አሳስቼ ነው። ከብት ይለኛል። አሁን እኔ ከብት ነኝ? ታዲያስ ብር መቁጠር እያቃተ ታዲያ ምን ልትሆን ነበር? እዚያው መርካቶ አውቶቡስ ተራ አካባቢ እያለን ነበር። እቃ ቤት የነበረው መብራት ይጠፋል። ችግሩ ኮርኒስ ውስጥ የነበረው የኤሌክትሪክ ገመድ ስለተበጠሰ ነበር። ስለዚህ ጥግ ላይ ባለው የኮርኒስ ቀዳዳ ገብቼ የተበጠሰውን እንድቀጥል አባቴ ይነግረኛል። ኮርኒስ ውስጥ እያለው ግድግዳ ላይ የተለጠፈ ጋዜጣ አየሁ። ኮርኒሱ ከመሰራቱ በፊት የቤቱ ግድግዳ ጣሪያው ድረስ በጋዜጣ የተለበደ ነበር። ጋዜጣው ላይ ከነበረው ጽሑፍ አንዱ ስለ አንዲት ሕፃን ነው የሚተርከው። በዓይኗ አተኩራ ካየች ማንኪያ፣ ቢላዋና ሹካ መሰል ነገሮችን ማጣመም እንደምትችል የሚዘግብ ነበር። ታሪኩ ትኩረቴን ስቦኝ ስለነበር አባቴ መጠቅለያውን ተቀበለኝ እያለ በተደጋጋሚ ሲጠራኝ አሰማሁትም። በጣም ደንግጦ ወንበር ላይ በመቆም በኮርኒስ በኩል አንጎቱን አሾልኮ በጩኸት ሲጠራኝ የመባነን ያህል ደንግጬ አቤት አልኩ። ለምን እንዳልሰማሁ ሲጠይቀኝ እያነበብኩ እንደነበር ነገርኩት። መጋኛ የመታኝ መስሎት የማነበውን ጠየቀኝ። ግድግዳ ላይ የተለጠፈ ጋዜጣ መሆኑን ነገርኩት። ለደቂቃ ያህል አንጋጦ አየኝና በቃ አንተ እንጀራህ ወረቀት ነው በማለት እየተናደደ ማጣበቂያውን ሰጥቶኝ እንደተንጠለጠልኩ ጥሎኝ ሄደ። ምን እንዳናደደው አልገባኝም። ወረቀት እንጀራህ ነው ብሎ ነገር ያን ጊዜ አልገባኝም። ሆኖም ንግግሩን እስካሁን አረሳውም። አንድ ሌላ ደግሞ በእግዚአብሔር አንድ ብቻ ጨምርልኝ አልኩት። አንድ ጊዜ አባቴ መኖሪያ ቤታችንን እያሰራ ነበር። የድሮ ከርቸሌ፣ የአሁኑ አፍሪካ ህብረት ጽህፈት ቤት ጀርባ አንድ የቀን ሰራተኛ የተጠረበ ድንጋይ ተሸክሞ በመሰላል ላይ እየወጣ ለግንበኛው ያቀብላል። በመሃል የመጨረሻውን ድንጋይ ሲንቀባበሉ ከታች ያለው ሰራተኛ መሰላሉ ያዳልጠዋል። ይህን ጊዜ ሁለቱም ተያይዘው ከነ ድንጋዩ ወደ መሬት ይወድቃሉ። የቀን ሰራተኛው እግሩ ክፉኛ ሲጎዳ፣ የግንበኛው ደረትና ገጭ ደግሞ ተገሽልጧል። አባቴ ያኔም ቢሆን የመጀመሪያ እርዳታ ቁሳቁሶች ስለነበሩት ጊዜያዊ ሕክምና አደረገላቸው። የግንበኛውን አገጭና ድረስ በአልኮል ጠርጎ በጥጥ ረመረመው። የቀን ሰራተኛውን የተሰበረ እግር ደግሞ በጣውላ ግጥም አርጎ አሰረለት። ከዚያም ቀዳማዊ ኃይለ ሥላሴ ሆስፒታል፣ አሁን የካቲት 12 ወሰድናቸው። አንዱ ሲተኛ ሌላው ታክሞ ተመለሰ። ከአባቴ ጋር ስንመለስ ደሃ እንዳትሆን አለኝ ድንገት። ድህነት ለአሰልቺ ለአድካሚና ለአደገኛ ሥራ ያጋልጣል። አሁን በምን ገንዘባቸው ነው የሚያገግሙት? እኔ እንደሆንኩ እስኪሻላቸው ድረስ ብቻ ነው ማግዛቸው አለኝ። ሁለቱም እስኪድኑ ድረስ ሥራ ይፈታሉ አለኝ። እኔ ለራሴ ሰዎቹ ላይ የደረሰው አደጋ ዘግንኖኝ ሰውነቴ እንደተኮማተረ ነው። በህልሜም ስባንን ነው ያደርኩት። የእሱን ምክር ለመረዳትም እድሜም የሚፈቅድልኝ አልነበረም። በኋላ ሳስበው በድህነት አስፈራርቶ ሀብታም ነጋዴ እንደሆነለት ነበር። ታዲያ እንዴት ሀብታም ሳትሆን ቀረ? የወላጅ ምክር አልሰማ ብዬ? በእናትህ አትቀልድ፣ ቁም ነገር እናውራ። የወላጅ ምክር የማይሰማ ልጅ መጨረሻው ይኸው ነው፣ ድሃ ሆኖ ይቀራል። ለነገሩ ሁለት ሶስት ልጆቹ ነጋዴ ሆነውለታል። በህይወት ቢኖር ኖሮ ይወልድኩት እነሱም ብቻ ነው ማለት ሳይቀርም ነበር። እኔም ግን አባትነቱን በመጠራጠር የዘረመል ቅንጣት ዲኤንኤ ምርመራ ያደርግ ነበር። አንተን ዶንክ መቼም ቁም ነገር ላይ መቀለድ አታቆምም። በቃ ተው፣ ሌላ ጥያቄ ልጠይቅ። ትርፍ ያልከ ከተማ ልጅ ነህ ማለት ነው? በዚያ ወቅት ትርፍ ያለ የከተማ ልጅ የሚባል አልነበረም ብዬ ነው የማስበው። በአዲስ አበባ አካባቢ እርሻ ስለነበር ገጠር የምትለው ነው። የቤተሰብና የዘመዶች ትስስርም ጥብቅ ስለነበር የገጠር ዘመዶች ወደ አዲስ አበባ መምጣት፣ የከተማዎችም ወደ ገጠር መሄድ የተለመደ ነው። በክረምት ብዙ ልጆች ገጠር ሄደው ያሳልፋሉ። የኔም ከዛው ጋር ይመሳሰላል ብዬ አስባለሁ። አንድ ሁለት የማረሳቸው ትዝታዎች አሉኝ። ከአራት የማያንሱ የገጠር አካባቢዎችን አውቃለሁ። በተደጋጋሚ የሄድኩባቸው ግን ሁለት መንደሮች ናቸው። የእናቴ አክስት ባለቤት ደጃዝማች ደምሴ በዘመኑ የተማሩ የሚባሉ ሰው ናቸው። መጽሐፍት ማንበብ የሚወዱ መጽሐፍም የጻፉ አገር ወዳድ አርበኛ ነበሩ። እቤታቸው ሲሄድ አንዳንዴም እያስጠሩኝ መጽሐፍ እንዳነብላቸው መከራዬን ያሳዩኝ ነበር። በተለይ በመጨረሻው ዘመናቸው ታመው በነበረበት ወራት ከየትም አስፈልገው ያስጠሩኝና አንብልኝ ይሉኛል። ሲደክመኝ እንዴት እንደሚያቋላቅም እንቅልፍ ይወስዳቸዋል። ደጃዝማች ከአክስቴ ልጆች ጋር ሁለት ሶስት እያደረጉ በየተራ ከከተማ ውጭ ይዘውን ይወጡ ነበር። የምንሄደው ዱከም መዳረሻ ኮራ ተብሎ የሚታወቀው የገጠር ቀበሌ ነው። እዚያ መሬት ነበራቸው። በርካታ ከረሜላ ይገዙና በመንገድ ላይ ለምናገኛቸው የገጠር ሕፃናት በመኪናው መስኮት ይበትኑላቸዋል። አቤት የልጆቹ ደስታ! ኮራ ስንደርስም ሕፃናት ደስታቸው ወሰን የለውም ከረሜላ ለመብላት። ገበሬዎች ደግሞ ግንባራቸው መሬት እስኪነካ ሰላምታ ይሰጧቸዋል። እሳቸውም በትህትና አጸፋውን ይመልሳሉ። ገበሬዎች ያመረቱትን እህል በቁና እየሰፈሩ አነስ ያለውን ለራሳቸው በዛ ያለውን ደግሞ ለባለመሬቱ ሲሰጡ በተደጋጋሚ አይቻለሁ። አንድ የማርሳውን አጋጣሚ ላጫውትህ። አንድ ጭቃ ሹም ከአንድ ገበሬ ጋር የእህል ክፍፍል ሲያደርግ እዛው ቆሜ ነበር። ገበሬው እህሉን በቁና ለራሱ ይሰፍርና አቁማዳ ውስጥ ይከትለታል። በሌላ በኩል ደግሞ በዚያው ቁና ለባለመሬቱ ጆንያ ውስጥ ይከታል። ለራሱ የሚሰፍረው የቁና ብዛት ሳያንስ አይቀርም። በመሃል አንድ መንገደኛ ጭቃሹሙን ይጠራዋል። ጭቃሹሙ ዞር ማለቱን የተረዳው ገበሬ ሁለት ቁና ለራሱ አከታትሎ ሲሰፍር አየሁት። እንደገና በሌላ ዙር በተመሳሳይ ሁኔታ ለራሱ አደረገና ቀና ብሎ አየኝ። እኔም አተኩሬ አየሁት። አስተያየቴ አውቄያለሁ አይነት ነበር። ከዚያ በኋላ ወደ ትክክለኛው አሰፋፈር ተመለሰ። አራዳ መሆኔን አላወቀም። ባይገርምህ ስለ ስርቆቱ ለጭቃ ሹሙ አልተናገርኩም። እስካሁን ድረስ በፍጹም ያረሳሁት ትዕይንት ነበር። የዛን ዕለት ገበሬው እቤቱ ወስዶ ጣሳ ሙሉ እርጎ ጋበዘኝ። ለጨዋ ልጅ የተገባ ሽልማት። ገበሬውን ያላጋለጥኩት አዝኜለት አይመስለኝም። እናትህ ሾካካ እያሉ በቁንጥጫ ስለሚመለዝጉ ነው። ሌላ ገጠር አካባቢ ሳልሄድክም ሄጃለሁ። በፊት እንዳጫወትኩህ ድህነት የማይወደው አባታችን ከተማ የነበረውን ንብረት ሸጦ ከ1965 እስከ 1967 ዘመናዊ እርሻ ጀምሮ ነበር። ምስራቅ ሸዋ ዓለም ጤና አካባቢ የኢህአዴግ መንግስት ድህነትን ተረት አድርገዋለሁ የሚለው ከአባቴ ኮርጆ ሳይሆን አይቀርም። በል በል በል፣ መንገድ ከሰጡ የማትለው ነገር የለም። ምን ነው ይችን ድህነትን ተረት እናደርገዋለን የምትባል ንግግር በሬዲዮ ስሰማ አባቴ የፈጠራ መብቱን የተነጠቀ ያህል ነው የሚሰማኝ። በእግዚአብሔር ወደ ቁም ነገር ግባ። አንተ ምን አለብህ? የፈጠራ መብቱ ወራሽ አይደለህ። እናልህ ያኔ ካባቴ ጋር አብሬ ባልሄድም ትምርት ቤት ሲዘጋ ሁለት ክረምት እዚያው ነበርኩ። በዚያን ጊዜ የ89ኛ ክፍል ተማሪ ነበርኩ። ወቅቱ በርካታ ባለሀብቶች ሰፊ እርሻ ላይ በመሰማራት ቦሎቄና መሰል ምርቶችን በውጭ ገበያ ያቀርቡ ነበር። ያ ሂደት ባለቤቶቹንም ሆነ አገራችንን በጣም ጠቅሟል። ሁኔታው በዚያ ቢቀጥል ምናልባት የአገራችን ገጽታ ካሁኑ የተለየ ይሆን ነበር። ሆኖም ሰፋፊ እርሻዎች ለአራሹ ገበሬ ፋይዳ አልነበራቸውም። ገበሬዎች ተፈናቅለው ነበር። ብዙዎቹም እዛው መሬታቸው ላይ ወደ ጉልበት ሰራተኛነት ተቀይረዋል። ቀሪዎቹም ከተማ ውስጥ ሥራ አጥተው ነው ወይም በወቅቱ አባባል ኩሪ ዕቃ ተሸካሚ ሆነዋል። ጓደኛዬ ትንሣኤ፣ ወደ ፖለቲካ ለመግባት እየዳዳህ ነው መሰለኝ አልኩት። ቀኑ እየገፋ ስለሄደ የዕለቱን ውይይት እዚሁ ላይ ማቆም ነበረብን። ምዕራፍ 3 አስኳላ። በሳምንቱ ስንገናኝ የቆምንበትን የጨዋታ ርዕስ ካስታወስኩት በኋላ የት እንደተማረ፣ ስለ አስተማሪዎቹና ስለ ልጅነት ጠባዩ ጠየቅኩት። ትዝ ከሚለኝ ከአንደኛ ደረጃ ብጀምርልህ ጥሩ ነው። ሶስተኛና አራተኛ ክፍል የተማርኩት መርካቶ አካባቢ የግል ትምህርት ቤት ነበር። ትምህርት ቤቱ ከሰባተኛ ወደ አማኑኤል ወደሚወስደው መንገድ ላይ ብዙም ሳይርቅ ወደ ቀኝ ገባ ብሎ የሚገኝ ነበር። የነጻነት መታሰቢያ አንደኛ ደረጃ ትምህርት ቤት። ባለቤቶቹ በእድሜ በጣም የገፉ የትዳር ጥንዶች ናቸው። ምናልባትም 70 ዓመት ሳይሆናቸው አይቀርም። እነዚያ አዛውንት ምን ብለው ወደ ትምህርት የንግድ ዘርፍ እንደገቡ አሁን ድረስ ይገርመኛል። የእግር ኳስ ቡድንና የቲያትር ክበብ አለን። እኔ ሁሉም ውስጥ አለው። ቀዝቃዛ ቢጤ ነበርኩ። ለምን እንደሆነ ባላውቅም እድሜው 30ዎቹ ውስጥ የሚሆነው ክልሱ የእንግሊዝኛና የአማርኛ አስተማሪያችን ይወደኛል። ይሄን የሚመልስ እኔ፣ ቲያትር የሚሰራ እኔ፣ የተማሪዎችን ደብተር የሚሰበስብ እኔ፣ መጽሐፍ የሚያነብ እኔ፣ ማለቂያ የሌለው የተሳትፎ ጥያቄ ማለቂያ የሌለው እኔ። ያ መምህራችን በሳምንት አንድ ቀን ቋንቋ ክፍለ ጊዜ ልቦለድ ወይም ሌላ የልጆች መጽሐፍ ያነብልናል። አማርኛውን እኛ በየተራ እንድናነብ ሲያደርግ እንግሊዝኛውን ደግሞ ቃል በቃል ራሱ አንብቦ እየተረጎመ ይነግረናል። ከየት እንደሚያመጣቸው የማናውቃቸው ለልጆች የተዘጋጁ የእንግሊዝኛ መጽሐፍት ነበሩ። አሁን እንደምገምተው ላደር እንግሊሽ የሚባሉ ለጀማሪ የእንግሊዝኛ አንባቢዎች የተዘጋጁ መጽሐፍት ነበሩ። ለተማሪዎች የአማርኛ መጽሐፍት ለማንበብ የመጀመሪያው ተመራጭ እኔ ነበርኩ። በጣም ጎበዝ ባልሆንም ሰነፍ ከሚባሉት ተማሪዎች ውስጥ አልነበርኩም። የዚያን ጊዜውን አንድ የትምህርት መረጃውን አሳየኝ። ጎበዝ የምትባል አይደለህም፣ ሆኖም ሰነፎቹ ጎራ ውስጥ አልነበርክም አልኩት። ያንተንስ ማናየልህ? አሁን የሶስተኛ ክፍል መረጃህን አምጣ ብልህ ጠፍቷል ነው የምትለኝ? ይሄኔ ከ150 እንኳን ማምጣት አቅቶህ ነው በመከራ እዚህ የደረስከው። በላውን ስለሌላው ትምህርት ቤት የድንገርህ። አባታችን ከርቸሌ አካባቢ የነበረንን ቤት ሸጦ ጎፋ ሰፈር መኖሪያ ቤት ሰርቶ ቀየር። ስለዚህ እኔም ትምህርት ቤት ቀየርኩ። ከምስተኛ እስከ ስምንተኛ ክፍል የተማርኩት ጎፋ ሰፈር በሚገኘው የመንግስት ትምህርት ቤት ነው። ፊታውራሪ ላቀ አድገህ የመጀመሪያ ደረጃ ትምህርት ቤት። ትምህርት ቤቱ የተሰራው የአባቴ ዘመዶች በሰጡት መሬት ላይ ስለነበር የተሰየመው በፊታውራሪ ላቀ በአባቴ አጎት ስም ነበር። መኖሪያ ቤታችንም እዛው ትምህርት ቤቱ አጠገብ ነው። ጧትም ሆነ ከሰዓት በኋላ ከቤት የምወጣው ደወል ሲደወል ነበር። ግለሰቦች ለመንግስት መሬት ይሰጣሉ? አዎ፣ በብዙ ሀብታሞች የተለመደ ነገር ነው። ለትምህርት ቤትና ለቤተ ክርስቲያን መሬት ይሰጣሉ። ለጎፋ ገብርኤል ቤተ ክርስቲያን መስሪያ ቦታም ሳይሰጡ አይቀሩም። እሱን ተውና ያ ትምህርት ቤት በርካታ ትዝታዎች ጥሎብኝ አልፏል። እዚያም ቀሽቀዣነት ያልተወኝም። ለተማሪዎች ክርክር ከአስተማሪና ከወታደር፣ ከገበሬና ከነጋዴ አይነት በቲያትርና መሰል ውድድሮች እንደተለመደው ሁሌም እኔ አለሁ። የትምህርት ቤት ጓደኞቼ በርካታ ቢሆንም የማረሳቸው ወንዲራድ ዘውዴ፣ በዛብህ ወርቁ፣ መስፍን ብዙነህ፣ ምኞቴ ካሳ፣ ሄሩ ዑመርና ከተማ ነበሩ። መምህራኖቻችን ብዙ ነበሩ። ዳይሬክተሩ ቲቸር ዩሱፍ፣ ከአስተማሪዎቻችን ቲቸር ሙሉ ዓለም፣ ቲቸር ያህያና ቲቸር አበራም አይረሱኝም። ቀሽቀዣነትን የሚገልጽ ንገረኝ ስለው የስድስተኛ ክፍል ተማሪ እያለ የዩኒቨርሲቲ ተማሪዎች ፕሬዝዳንት ጥላሁን ግዛው ሲገደል የሆነውን ተረከልኝ። የጥላሁንን የመገደል ዜና በትምህርት ቤታችን ማን እንዳሰራጨው አላውቅም። እንደሚመስለኝ ስሙን የረሳሁት ስለ ኢትዮጵያ ድህነት ሁልጊዜ የሚያወራው መምህር ሳይሆን አይቀርም። የኢትዮጵያ ሕዝብ 99.9999 በመቶ ድሃ ነው ይለን ነበር። ከነጥብ በኋላ 9 ቁጥርን በተከታታይ ለአምስት ደቂቃ ያህል ነበር የሚጠራው። ቁም ነገር መሃል ይሄን ቀልድህን አልተዋልክ? ገብርኤልን ቀልዴን አይደለም። ነጥብ 99.9999 ማለት አይደክመውም። ለማንኛውም ጥላሁን የሞተ ዕለት ይሁን በበነጋታው በመጀመሪያ ቅልጥ ያለ ጩኸት ከ8ኛ ወይም ከ7ኛ ክፍል ተማሪዎች አካባቢ አስተጋባ። ቀጥሎ ቀሪዎቹ ተማሪዎች የደስታ ኃይሉት የሐዘን ወይም የአደጋ አይነት ውታቸውን አቀለጡት። የስድስት፣ የአምስት፣ የአራት፣ የሶስት፣ የሁለተኛና የአንደኛ ክፍል ተማሪዎች ሰዓቱን ጠብቆ በየተራ እንደሚፈነዳ ቦምብና ጥይት ተንጣጡ። የትምህርት ቤቱ ርዕሰ መምህር ግራ ተጋብተው ወደ ዋናው በር በመሮጥ ዘበኞቹ በሩን እንዲዘጉና ተማሪዎች ከግቢ እንዳይወጡ በመከላከል በጩኸት ትዕዛዝ ይሰጣሉ። ትልልቆቹ ተማሪዎች ከክፍላችን ለመውጣት ሲገረገሉ፣ ቀሪዎቻችንም በየክፍላችን በር ላይ ሆነን እናጫፍራለን። በጣም የሚከበሩትን ርዕሰ መምህርም በጣም የሚፈሩትን የትምህርት ቤቱን ጥበቃዎች ከቁጥር ያስገባቸው አልነበረም። የነሱ ዝም በሉ፣ አትጩሁ፣ ተመለሱ ትዕዛዝና የጥበቃዎቹ ዋ ነግረናል፣ ወደ ክፍል ግቡ ማስጠንቀቂያዎች በመቶዎች በምንቆጠረው በእኛ ጩኸት ተውጧል። ጩኸትና ግርግሩ እንደ ማዕበል ያስፈራ ነበር። በቅጽበት ከያቅጣጫው ወላጆችና የአካባቢው ሰዎች ወደ ትምህርት ቤቱ ጎረፉ። በኋላ እንደተረዳነው ከአንድ ቀን በፊት ጀምሮ የዩኒቨርሲቲና የሁለተኛ ደረጃ ተማሪዎች ረብሻ ላይ ነበሩ። እኛ ልብ ባንልም አንዳንድ ቤተሰቦች ልጆቻቸውን ከትምህርት ቤት አስቀርተዋል። ዳይሬክተሩ ትምህርት እንዳይቋረጥ ሲሞክሩ ወላጆች ልጆቻቸውን ለመውሰድ ኮስተር ብለው ስለጠየቁ የትምህርት ቤቱ በር ተከፈተልን። ከግቢው በሰላም ከወጣን በኋላ ከግማሽ በላይ የሚሆነው ተማሪ በተለያየ አቅጣጫ ተበታተነ። ቀሪው ደግሞ ወደ ቄራ የሚወስደውን ዋናውን የአስፋልት ጎዳና ለመያዝ በውስጥ ለውስጥ መንገድ ወደ ቤቱ ይሄዳል። መንገዱን ካጋመስን በኋላ አንድ ልጅ ወደ የቤቱ ከሚሄደው ጥቂት ተማሪ እንዲቆምና ጸጥ እንዲል እየደጋገመ ሲናገር ሁሉም ባለበት ተረጋጋ። ትላንትና የኛ የተማሪዎች ፕሬዝዳንት ጥራውን ገዛው በመንግስት ነጭ ለባሾች ተገልሏል። ስለዚህ ቄራ ድረስ ሰላማዊ ሰልፍ እናደርጋለን አለ። እሱም ብሎ ሰላማዊ ሰልፍ መሪ ቄራ እየተቀረብ ቄራ ድረስ ይለናል። ደሞ ከሱ ብሶ ህፃናት ተማሪዎች ወደ የቤታችሁ ሂዱ፣ ልጆች ስለሆናችሁ አደጋ ይደርስባችኋል አይነት ንግግር አደረገ። እኔ ያኔ ስድስተኛ ክፍል ስለነበር የሚኒስትሪ ተፈታኝ ስለሆንኩ ህፃን አይደለሁም ብዬ አስቤያለሁ። እኔ ዝም ስል ሌሎቹ እምቢ እምቢ አንሄድም አንሄድም በማለት የተመካከሩ ይመስል ባንዴ አስተጋቡ። አብዛኞቹ ንፍጣቸውን በጃኬታቸው እስክሳድ እየጠረጉ ነበር። ምን እነሱ ትላለህ? አንተስ በመዳፍህ ነው? እኔ ንፍጣም አልነበርኩም። ያኔ ሶፍት ስለሌለ በቅጠል ወይም የደብተሬን ሉገን ጥዬ ሊሆን ይችላል። አሁን አታቋርጠኝ። ተመለሱ የተባሉት ህፃናት ሲበታተኑ እኔ ባለሁበት ቆምኩ። ይህን ጊዜ ከኛ የማይሻሉት የሰባተኛ የሆኑ የስምንተኛ ክፍል ተማሪዎች በኩርኩምና በካልቾ እየጠለዙ አባረሩን። ግማሹ እያለቀሰ ቀሪው እየሳቀ ወደየቤቱ ተበታተነ። እኔን ጨምሮ ጥቂት ወሬዎች ግንባር ቀደም ታጋዮቹን ፈራ ተባያል ረቅ ብለን መከተል ጀመር። ዋናው አስፋልት ስንደርስ ከጎተራ መንገድ የመጡ በርካታ ተለቅ ተለቅ ያሉ እና ጸግረ ልጥ የሆኑ ተማሪዎች ተቀላቀሉንና ስብጥሩንና ብዛቱን ሙሉ በሙሉ ቀየሩት። እንደመሰለኝ ያንን ትምህርት ቤቱን ያስረበሹት ቅዱስ ዮሴፍ ቤተክርስቲያን አካባቢ የሚገኘው የስብስቴ ነጋሲ ንፋስ ስልክ ሁለተኛ ደረጃ ትምህርት ቤት ተማሪዎች ይመስሉኛል። ምክንያቱም ወደ አስፋልቱ ስንቃረብ ከኛዎቹ ወጠጤዎች ጋር ሰላምታ ይቀያየሩ ነበር። የአካባቢ ነዋሪና መንገደኛ ግራ ቀኝ በመቆም ደሞ ጀመሩ በሚል ስሜት ቆሞ ያያል። አንዳንዱ ይሄ ውሪ ሁላ ሲል፣ ከረር ያለ አቋም ያለው ደሞ እነዚህ ደሞ እንትናቸውን ሳይጠርጉ ይላል። በርካታ እናቶች ልጆቻቸውን ለመፈለግ ወዲህ ወዲያ እያሉ ይሮጣሉ። ወይኔ ልጄን የሚሉ በርካታ ሴቶች ነበሩ። ሰልፈኛው አስፋልቱ ላይ ሲደርስ በአካባቢው ውጥረት ነገሰ። ተማሪ ይጮሃል፣ እናቶች ይጮሃሉ፣ መኪናዎች የዘወር በሉ ጥሩምባ ይነፋሉ። የጎፋ ሰፈር መታጠፊያ በግርግር በፍርሃትና በጭንቀት ተሞላች። እንዴት እንደሆነ ሳናውቀው ጥላሁን ጥላሁን የሚለው መፈክር ወደ መሬት ላራሹ ተቀየረ። ቄራ ስንደርስ እንደገና ከያቅጣጫው ከተለያየ ትምህርት ቤት የመጡ ሌሎች ተማሪዎች በብዛት ተቀላቀሉን። የፊታውራሪ ለቀላድገህ ትምህርት ቤት ተማሪዎች ቁጥር ውስጥ የማንገባ በጣት የምንቆጠር ሆነን አረፍ ነው። በድንገት ወደ ሜክሲኮ አደባባይ ከሚወስደው አቅጣጫ አንድ የከተማ አውቶቡስ እየከነፈች ወደ መጨረሻ ፌርማታዋ ቄራ ደረሰች። አውቶቡሷ ያኔም 6 ቁጥር የነበረች ይመስለኛል። ሰኔና ሰኞ እንዲሉ የተማሪ ረብሻና አውቶቡስ ተገጣጠመ። ከሽመልስ አብቴ ተማሪዎች የድንጋይ ሩምታ አምልጣ የመጣች ነበረች። ያው እንግዲህ ታውቃለህ፣ የከተማ አውቶቡስ ዋናው የሸር ባለቤት ንጉሱ ነበሩ። ትኬት ቆራጯ ተሳፋሪዎችን በፍጥነት እንዲወርዱ ስታደርግ፣ ሹፌሩ ደግሞ የመኪናውን አቅጣጫ ቀይሮ ወደ ኋላ ለመመለስ ሲሞክር ከሰልፉ ፊት የነበረው ልጅ ትልቅ ድንጋይ አንስቶ ወደ አውቶቡሷ ገሰገሰ። ይህን ጊዜ ጀሌው ተማሪ እጅ ውስጥ የገባውን ድንጋይ ጠጠርና ኮረት በማንሳት መሪውን ተከተለ። በሚገርም ፍጥነት ሹፌሩና ቴኮት ቆራጯ ከአውቶቡስ ወርደው ወደ ቄራ ግቢ ሩጫቸውን አስነኩት። ከዚያ በኋላማ ምኑ ይነገራል? ዝሙት ፈጻሚዎች በድንጋይ ይወገሩ እንዲል የጥንቱ ሕግ ስድስት ቁጥር አውቶቡስም እንደተሰነች ሴት በዚያ ሁሉ ውሪ ተማሪ ተወገረች። እኛ ህፃናቱ መስታወት የመስመር ዕድል አላገኘንም። ቀድመው የደረሱት ትላልቆቹ ሁሉንም አራግፈውታል። ከድንጋዩ ናዳ የተረፈ መስታወት አገኝ እንደሆን ብዬ አውቶቡሱን ዞርኩ። ምንም አላገኘውም። በንዴት የአውቶቡሷን ጎን በያዝኩት ድንጋይ አቀመስኩት። እንደኔ መስታወት የመስፈር ዕድል ያላገኙ ደግሞ ዙሪያውን ከበው ታርጋውን፣ ጎማውንና ኮፈኑን ይቀጠቅጣሉ። ከዛስ በሰላም ተበተናችሁ? ሌላውስ በሰላም ተበተነ? እኔ ነኝ እንጂ ሳቤን ያገኘሁት። ይህን ሁሉ ማውራልህ ጉዴን ለማውራት እንጂ ስለ ሰላማዊ ሰልፍ ማውራት ፈልጌ መሰለህ? ያንኑ የአውቶቡሱን ጎንና ምናምኑን በድንጋይ እየቀጠቀጥኩ እያለሁ ከተቃራኒ አቅጣጫ የተወረወረ ደረቅ የአፈር ኮረት በግራና ቀኝ ያሉትን የተሰበሩትን የአውቶቡሱን መስኮቶች አልፎ የቀኝ እግሬ ቅልጥም ላይ አረፈ። በጥይት የተመታው ያህል ነበር የተሰማኝ። እግሬን ብቻ ሳይሆን መላው አካላቴ በህመም ነደደ። ጩኸቴና ልቅሶዬ ልክ አልነበረውም። በግራ እግሬ እንጠጥ እያልኩና እየዘለኩ አካባቢ ወደሚገኘው አንድ ሱቅ አመራው። አንድ ሽበታም ሰው እየሮጡ መጡና እቅፍ አርገው ይዘውኝ ሮጡ። በመጨረሻ በአካባቢው ባለ አንድ ጠላ ቤት ይዘውኝ ይገቡ። የጠላ ቤቷ ባለቤት ረዘም ባለ የእንጨት አግዳሚ ላይ ያስተኙኝ። የተመታው እግሬ ለማበጥ አቆብቁቧል። ያች እናትህ ጉዷን አላየች። እስቲ አንተ አሁን በዚህ እድሜ ድንጋይ ውርወራውስ ምን ዶለህ? እያሉ እያዘኑ ይቆጡኛል። እግሬን ለሁለት ግጥም አርገው ነፍሴ እስኪወጣ እግሬን አሹልኝ። ሰውየው ሲሄዱ እኔ እዛው ጠላ ቤት ቆየው። ባለ ጠላዋ ምሳ ብልተው ሻይ አጠጥተው ለአውቶቡሱ ብለው 15 ሳንቲም ሰጥተው ከሰዓት በኋላ አሸኙኝ። የእኛ ሰልፍ ፖሊስ ሳይመጣ ነበር የተበተነው። ስለዚህ ፖሊስ ምንም ጉዳት ተማሪው ላይ አላደረሰም። ትንሣኤ ሱሪውን ከፍ አድርጎ የእግሩን ጠባሳ አሳየኝና የእኔ ጉዳት ለታሪክ ሳይመዘገብ እስካሁን ቀረ በማለት ከት ብሎ ሳቀ። አይዞህ፣ ድሮም ታሪክ ሰሪዎች እንደ ተዘነጉ ናቸው አልኩትና ተቀላለን። ፖለቲካ የጀመርከው ስድስተኛ ክፍል ሆነህ ነው ማለት ነው አልኩት። ፖለቲካ አልከው? ይሄ የሁሉም ሙሪ ጸባይ ነው። በተለይ የኔ አይነት ቀሽቀሻ እንዲህ አይነት ውስጥም አይጠፋም። አሁን ድረስ የኔ አይነት ልጆች ህጋዊም ሆነ ህገወጥ ሰላማዊ ሰልፍ ላይ ይታያሉ። ስለዚህ ያን ጊዜም ሆነ አሁን እኔን የተለየ አያደርገኝም። ትንሣኤ የስድስተኛ ክፍል ተማሪ ስለነበር ባያስታውሰውም በዚያ ዕለት የበርካታ የዩኒቨርሲቲና የሁለተኛ ደረጃ ተማሪዎች ደም ፈሷል። የሞቱና የታሰሩ በርካቶች ነበሩ። በተለይ የጥላውን ግዛውን ሬሳ ከሆስፒታል ለመውሰድ ሙከራ ያደረጉ የዩኒቨርሲቲ ተማሪዎች ጉዳት ከፍተኛ ነበር። 1962 ዓ.ም ሁሉም ዜጎች በተለይም ሊቃኑ፣ መምህራንና ተማሪዎች በበርካታ አገራዊ ጉዳዮች ላይ የሚንሾካሾኩበት ዘመን ነበር። ያ ዓመት ንጉሱን ቀዳማዊ ኃይለ ሥላሴን ለመግደል አርበኛው አፈ ንጉሥ ታከለ ሙከራ ያደረጉበት፣ የኮንጎ ዘማቾች ሰላማዊ ሰልፍ በፖሊስ ዱላና ጥይት የተበተነበት ሲሆን በመሰረታዊ ዕቃዎች ላይ ቀረጥ የተጨመረበትም ዘመን ነበር። ትንሣኤ ስለ ሁለተኛ ደረጃ ትምህርት ቤቱ ተረከልኝ። ከነገረኝ ሁሉ ቁልፍ ነው ያልኩት የሚከተለው ነበር። የሁለተኛ ደረጃ ትምህርት ቤት ዘጠነኛ ክፍል የተመደብኩት የሽመልስ ሀብቴ ሁለተኛ ደረጃ ትምህርት ቤት ነበር። እንዳት የነበረው የወጣትነት ዘመኔን የተፈታተነው በመጠኑም ቢሆን ሲጋራውን መጠጡንና የሴት ጓደኛን ቆየት ብሎ ፖለቲካውን የተዳፈርኩበት ትምህርት ቤት ነው ሽመልስ አብዴ። ብዙ ባይገነንም እዚያም ቀሽቃሻ ከሚባሉት ተማሪዎች መሃል አንዱ ነበርኩ። የተወሰነ ጊዜ በዲሲፕሊን ግድፈት ተከስሼ የተማሪዎች ኃላፊ በነበረው በቲቸር መሐመድ ተቀጥቻለሁ። ያልተከሰስኩበት ነገር ቢኖር በድብድብ ነበር። ጉልበት ስለሌለኝ ይመስለኛል። ጆሊ ነበርክ? ጆሊ ከሚባሉት ውስጥ አልነበርኩም። ሆኖም እግሩ ሰፋ ያለ ሱሪ ለብሳለሁ። እንደ ዘመኑ ፋሽን ጸጉሬ ወደ ጎፈሬነት ያደላል። ከኛ በሚበልጡ ተማሪዎች በሚደገሱት የቀን ፓርቲ የዳንስ ዝግጅት ላይ መካፈል የጀመርኩት እዚያው ነው። አሁን ያለው ቁመቴ ከዚያ በኋላ የጨመረ አይመስለኝም። ያለ እድሜ ቁመቴ ስላደገ እኔም ያደግኩ ይመስለኛል። ፍንዳታ ስትሆን እንደዛ ነው የሚሰማ እንጃልህ። እኔ ፈንድቼ አላውቅም። ወደ ሌላ ርዕስ ልትወስደኝ ነው ደግሞ? ከቆምክበት ቀጥል። የፍንዳታ ጸባዬ ቢያይልም ንቁ ከሚባሉ ተማሪዎች መሃል ነበርኩ። የቲያትር ክበብ አባል ነኝ። ተዋናይ ሳልሆን የቀረሁት ለጥቂት ነው። በእናትህ ባጭሩ ንገረኝ። አልናገርም። ከርዕስ እንዳትወጣ ብለኸኝ የለም? የትምህርት ቤቱ ተዋናይ ሆኜ ከተካፈልኩበት ቲያትር አንዱ ስም ያጣ ጩኸት በሚል ርዕስ የተዘጋጀውን አረሳውም። መምህራን ሳይቀሩ ቲያትሩን ተመልክተውታል። ቲያትሩ የፖለቲካ ተጽዕኖና ምጸት ያለበት በመሆኑ በጣም የተወደደ ነበር። ደራሲው ማን እንደሆነ ትዝ አይለኝም። አስተማሪ ሊሆን እንደሚችል ግን እገምታለሁ። ትንሣኤ ከፎቶግራፍ አልቡም ውስጥ አንድ አነስ ያለ ፎቶ አውጥቶ ሰጠኝ። 15 ልጆች ሆነው የተነሱት ባለ ጥቁርና ነጭ ፎቶግራፍ ነው። በጣም ደስ የሚሉ ወጣት ልጆች ናቸው። በ1967 ሰሚ አጣ ጩኸት የተባለውን ቲያትር የሰራነው ልጆች የሚል ተጽፎበታል። ሌሎችም ፎቶዎች አሳየኝ። ከቅርብ ጓደኞቹ በተጨማሪ ፍሬህይወት ወርቁና ሚካኤል ጽጌ የሚሉ ስሞች ተጽፎበታል። ወዲያው በልቀጥል አልኩት። ርዕሱን ባላስታውሰውም ሰሚ አጣ ጩኸትን ከመስራታችን ከሁለት ዓመት በፊት አንድ ድራማም ሰርተናል። ያኔ የሰራነውም በጣም የተዋጣ ነበር። ቲያትሩን በሰራን በማግስቱ ይመስለኛል የሂሳብ የፊዚክስ መምህር የነበረው ቲቸር ጌታቸው ከተዋናዮቹ መካከል ስሜን ጠርቶ ከገመትኩት በላይ አደነቀኝ። በሌላ ቀን የመምህራን ቢሮ ድረስ እንድመጣ አዘዘኝ። መምህር ጌታቸው ፍጹም ረጋ ያለ መካከለኛ ቁመት ያለው ጠይምና መልከ መልካም ነው። ረባሽ ስባል እንደሰማ ሆኖም ጥሩ ተዋናይ እንደሆንኩ ሲነግረኝ ጸጉሬን እያሻሸሁ አንገቴን ደፍቼ ዝም አልኩ። ቲያትር መተወን የት እንደተማርኩ ሁሉ ጠየቀኝና መጽሐፍ ታነቢያለሽ አለኝ። አዎ አልኩት። ውሸቴን ነው፣ አንባቢ አልነበርኩም። ሆኖም የሶስተኛ ክፍሉ ክልሱ መምሬ ባሳደረብኝ ተጽዕኖ አስደናቂ ታሪኮችና አጫጭር ድብወለዶች ይስቡኝ ነበር። በሚቀጥለው ጊዜ መጽሐፍ እንደሚያመጣልኝ ነግሮኝ ተለያየን። በቃሉ መሰረት ረጋ ብለሽ አንብቢያት፣ እንግሊዝኛው ቀላል ነው፣ ስትጨርሺ ታሪኩን ትተርኪልኛለሽ ብሎ የገጹ ብዛት ትንሽ፣ ቀለሟ ቢጫ፣ ርዕሷ ፒክኒክ የሚል መጽሐፍ ሰጠኝ። ከቅርብ ጓደኞቼ ጋር አገላብጠን አየናት። የመጀመሪያውን ገጽ ለማንበብ ሞከርን። ሆኖም ብዙም አልገባን። የሰጠኝ የቤት ሥራ ትልቅ ሸክም ሆነብኝ። ሁለት ቀን ባነብም ዋናው የታሪክ ጭብጥ አልገባኝም። ቅዳሜና እሁድም ከቤት ሳልወጣ ደግሜ አነበብኩት። አሁንም አልገባኝም። ምን አስጨነቀ? አልገባኝም ብለህ አትገላገልም ነበር? እንደዚያ ተማሪ ፊት በጣም አጋኖ ጎበዝ ተዋናይ መሆኔን የመሰከረልኝን መምህር እንዴት ላሳፍረው ብዬ ነው መሰል ለክብሬም ይሁን አልገባኝም። ስለዚህ ከትምህርት ቤት ውጭ ስራዬ እቤት ውስጥ ቁጭ ብሎ መጽሐፉን ማንበብ ሆነ። አንዱ ምዕራፍ ገብቶኝ በስርዓት ሳነብ ድንገት አንድ ሁለት ከባድ ቃላት ሲያጋጥመኝ ድንብርብሬ ይወጣል። ያኔ የታሪኩ ፍሰት ይጠፋኛል። የእንግሊዝኛ አማርኛ መዝገበ ቃላት ስላልነበረኝ ያኔ ያለ አይመስለኝም አሳሬን አየሁ። የማላውቀውን የእንግሊዝኛ ቃል በማላውቀው የእንግሊዝኛ ቃል መተርጎምና መረዳት መከራዬን አብዝቶት ሰነበተ። በዚህ የተነሳ የቃል ፍቺ ፍለጋ ስባክን ብዙ ጊዜ ወሰደብኝ። ሳቄ መጣ። ምንም ሳይገባህ ቀረ አልኩት። ምን ለማለት ፈልገህ ነው? ወሬኛ ነህ፣ ገብርኤልን ወሬኛ ነህ። ደስ አይበልህ፣ በሶስት ሳምንት ውስጥ ፒክኒክን ሶስት ጊዜ አነበብኳት። በመጨረሻም የታሪኩንም መሰረታዊ ጭብጥ አገኘሁት። በዚያ ቀን የተሰማኝ ደስታ ወሰን አልነበረውም። የእንግሊዝኛ መጽሐፍ ማንበብ ቻልኩ። ቲቸር ጌታቸው ጋር ሄድኩና መጨረሴን ስነግረው ከሁለት ገጽ ባልበለጠ ፍሬ ነገሩን በአማርኛ ጽፈሽ አምጪ አለኝ። በተባለው ቀን የአንድ ቤተሰብ አባላት ለሽርሽር ሄደው የሰሩትንና ያጋጠማቸውን ታሪክ በሁለት ገጽ ማሳጠር አቅቶኝ ይሁን ወይም ማወቄን ለመግለጽ በአምስት ገጽ ጽፌ ሰጠሁት። ገጹ ለምን በዛ ብሎ አልጠየቀኝም፣ አገላብጦም አላየው። ፒክኒክን በስጦታ መልክ ከሰጠኝ ቆይቶ አንድ ሪደር ዳይጀስት በዘመኑ የመጽሐፍ ቅርጽና ይዘት የነበረው አነስተኛ መጽሔት አመጣልኝ። ሶስት ታሪኮች ላይ ምልክት አድርጎበት እንዳነብ አደረገኝ። በቃ ከዚያ በኋላ ይብዛም ይነስም ለመጽሐፍ በጎ አመለካከት ኖረኝ እልሃለሁ። ይህ መምህር በኋላ የኢህአፓ የፖሊት ቢሮ አባል ሲሆን ቆይቶም ደግሞ ለ በመባል የሚታወቀውና ኢህአፓ በአንጃነት የፈረጀው ጌታቸው ማሩ ነበር። የሚገርም ነው ይሄ። በአንጃነት ተገደለ የሚባለው ጌታቸው ማሩ የኢህአፓ መስራች? ከዚያ በኋላ ትገናኙ ነበር? ከዚህ ዓመት በኋላ ከማየት ውጭ በስርዓት አግኝቼው አላውቅም። በኢህአፓ ዘመን አንድ ሁለቴ መንገድ ላይ አይቼዋለሁ። አንዴ 4 ኪሎ፣ ሌላ ጊዜ ደግሞ ስታዲየም አካባቢ ይመስለኛል። ሰላምታ ሳይሰጠኝ ነው አልፎኝ የሄደው። ረስቶኝ ሊሆን ይችላል። ነፍሱን ይማረውና ባለውለታዬ ነው። ይብዛም ይነስም ለመጽሐፍ በጎ አመለካከት እንዲኖረኝ ያደረገኝ የእሱና የአንደኛ ደረጃ ክልሉ መምህሬ ተጽዕኖ ሳይሆን አይቀርም። ለማንኛውም ከዓመት በኋላ አብዮቱ ፈነዳ። በሚቀጥለው ዓመትም ዘመቻ ስለተጀመረ እኔም ዘመትኩ። እሱ ግን ከኛ ጋር አልዘመተውም። እንዲያውም ቀደም ብሎ ማስተማር ያቆመ ይመስለኛል። ለነገሩ በተደጋጋሚ ብንገናኝም እሱ መምህር እንጂ ተማሪ ስላልሆነ ጓደኛ ሊያደርገኝ አይችልም ነበር። እኔ ደግሞ ያኔ 17 ዓመት እንኳ ያልሞላኝ ልጅ ነኝ። ትንሣኤ እንዳለው ጌታቸው ከኢህአፓ መስራቾች አንዱ ነበር። ከኢትዮጵያ ውጭ የነበሩት የኢህአፓ መስራቾች ወደ ሀገር ሲገቡ እሱ ኢትዮጵያ ውስጥ ሆኖ አብዮት የሚባል የወጣቶች ቡድን አደራጅቶ ነበር። በኋላ ከውጭ ከመጡት ጋር ተቀላቅሎ የፓርቲው የፖሊስ ቢሮ አባል ሆኗል። ወደ ጥያቄ ዞርኩ። ማስተማር ትወዳለህ አይደል? እንደዚህ አይነት መምህራንን ስለምታውቅ ነው? ሲፈጥረኝ ማስተማር እወድ ነበር መሰለኝ። ማስተማር የጀመርኩት የስምንተኛ ክፍል ተማሪ ሆኜ ነው። በአንድ ወቅት የብሔራዊ ሎተሪ ድርጅት በትምህርት ደከም ያሉና በፈተና የወደቁ ተማሪዎችን የገንዘብ እገዛ በማድረግ በክረምት ያስተምር ነበር። ለዚህም ሲባል የሁለተኛ ደረጃ ተማሪዎች ለአስተማሪነት ይቀጠሩ ነበር። በአንድ ክረምት ስምንተኛ ክፍል የጨረስኩበት ወቅት ነበር። እናም ብሔራዊ ሎተሪ ውስጥ ሰራተኛ የነበረችው አክስቴ እልፍዬ የሁለተኛ ደረጃ ተማሪ ነው ብለሽ ካላስቀጠርሽኝ ብዬ ስለጨቀጨቅኳት እንድመዘገብ አደረገችኝ። ሙስና መሆኑ ነው። ለሁለት ወር ኡራኤል አንደኛ ደረጃ ትምህርት ቤት የአራተኛ አምስተኛ ክፍል ተማሪዎችን አስተምሬያለሁ። ሌላው አጋጣሚ ደግሞ በእድሜ ከኔ ከፍ የሚል ጓደኛ ነበረኝ። መላኩ ይባላል። ጨርቆስ አካባቢ የግል ትምህርት ቤት ከፍቶ ያስተምር ነበር። ተማሪዎቹ በጠቅላላው ከ20 አይበልጡም። ለምሳሌ የስድስተኛ ክፍል ተማሪዎች 6 ወይም 7 ብቻ ነበሩ። በማጠናከሪያ ትምህርት ቅዳሜን ጨምሮ በክረምት ወራት ፕሮግራም ነበረው። እኔም ያለ ክፍያ አስተምር ነበር። በተለይ የ8ኛና የ9ኛ ክፍል ተማሪ እያለሁ መልክ ወጥኛዬ ጨርቆስ ቤተክርስቲያን ውስጥ ያደድሚያቸው መንኩሰው የነበሩ ደግናት ነበሩት። ቤተክርስቲያን የምንበላው ዘኬ ትዝ ይለኛል። ውለታ ብዙ ነው ጓደኛዬ። አንድ ለእናቱ የት ይሆን ያለኸው? ትንሣኤ ስለ ትምህርት ቤቱ ዘመን ካጫወተኝ በኋላ በሚቀጥለው ጊዜ ቶሎ አልተገናኘንም። ሥራ በዝቶብን ስለነበር በአካል ብንገናኝም ለትረካው የሚሆን ጊዜ አልነበረንም። ስለዚህ ቃለ መጠይቁን የቀጠልነው ከአንድ ወር በኋላ ነበር። ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና እምሹ። Thank you.
I'm going to go to the hospital.